ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምፅ ዛሬ ምሽት ከሚቀርቡላችሁ ጉዳዮች መካከል በድሬዳዋ ትምህርት ቤቶች የተማሪዎቻቸውን የፀጉር አሰራር እየተቆጣጠሩ ናቸው። ትግበራው ሀገር አቀፍም እንዲሆን ተጠቁሟል። ከዚህ ጋር በተያያዘ ተማሪዎችን ጨምሮ ከሚመለከታቸው ወገኖች ጋር ሀሳብ ተለዋውጠናል። ሌሎች ጉዳዮችም የተካተቱበትን መሰናዶ ሀብታሙ ስዩም እመራለሁ። የዛሬ ድምፅና ምስል ቅንብሩን የምትከውንልን ብርሃን ኃይሉ ናት። አብራችሁን አምሹ። ወደ ቀዳሚው መሰናዶ እንሻገር። በድሬዳዋ የተማሪዎችን የፀጉር አሰራር አስመልክቶ ከሁሉም ትምህርት ቤቶች ጋር እንደተነጋገረ የገለጸ ከተማው አስተዳደር ጥብቅ ቁጥጥር የሚደረግበትን አሰራር መተግበሩን አስታውቋል። በተማሪዎቹ ዘንድ ቀድሞም የተሻለ የፀጉር አሰራር ልምድ እንደነበረ አስተዳደሩ ሲያስታውስ፣ ወላጆችና ተማሪዎችም የአሁኑን የቁጥጥር ትግበራ በቀናነት እንደሚያዩ ገልጸዋል። የዘርፉ ምሁራንም ኢትዮጵያ የትምህርት ቤቶች የፀጉር አሰራር ሕግ ማውጣት እንዳለበት ይመክራሉ። አዲስ ቸኮል ተጨማሪ አለው።
የድሬዳዋ ከተማ አስተዳደር ትምህርት ቢሮ ኃላፊ አቶ ስልጣና ልይ ቢሮአቸው የተማሪዎችን ትኩረት ያዛባሉ፣ አላስፈላጊ ፉክክር ውስጥም ይከታሉ ያሏቸውን በጎ ያሉን አሰራሮችና ልማዶች ሁሉ በጥብቅ እንደሚቆጣጠሩ በተለይ ለአሜሪካ ድምጽ አስታውቀዋል።
ተማሪዎች በስታይሊሽ በሆነ መልኩ ዩኒፎርም የማሰፋት ነገሮች አሉ። ይሄንን እንግዲህ ማስተካከል ያስፈልጋል። ግን እንደ ድሬዳዋ አስተዳደር ትምህርት ቢሮ የሥራ አመራር እየተነጋገርንበት የዩኒፎርም አሰፋፍ ብቻ አይደለም፣ የፀጉር ስታይሎች አሉ። የፀጉር ስታይል ብቻ አይደለም፣ ጌጣጌጦች አሉ። ጌጣጌጦች ብቻ አይደለም፣ ሞባይል እስከ መማሪያ ክፍል ድረስ ይገባል። ስለዚህ ይሄ መቆም መቻል አለበት፣ ስርዓት መያዝ መቻል አለበት። ትምህርት ቤት መምሰል መቻል አለበት፣ ተማሪ መምሰል መቻል አለበት። ስለዚህ ይህንን ለማስተካከል ከመላ መምህራኖቻችንም ጋር ተነጋግረናል። በዚህ ጉዳይ ላይ ተማምነናል። የእኛ ችግር ነው ብለን ተቀብለናል። ይህንን የማስተካከለው ስራ ጀምረናል። ለሁሉም ትምህርት ቤቶች መመሪያ ተላልፈዋል።
በከዚራና ምስለና ትምህርት ቤቶች ያገኘናቸው ተማሪዎችም በየትምህርት ቤታቸው የፀጉር አሰራርን አስመልክቶ ስለወጣው መመሪያ የሚሉት አላቸው።
ስሜ ቃል ኪዳን ምስታባ መማሪያው ምስለናት ነው።
ፀጉር ተተኩሶ መውጣት ይቻላል?
አይቻልም።
ይሄ በመውጣቱ ደስተኛ ነው? ደስተኛ አይደለች?
እኔ ደስተኛ ነው። ምክንያቱም በፋሽን ነው ማለት ያው ወደ ሌላ እንትን እስከምትገባ በቃ በዛው ኖርማል።
የት ነው የምትማረው?
ከዚራ አንደኛ ደረጃ ትምህርት ቤት።
ኦኬ። ትምህርት ቤት ላይ በወንዶች ፀጉር ላይ እንትን የወጣ ህግ አለ እንዴ? ምን አይነት ህግ ነው ያለው?
እነዚህ ፀጉር አንጨባረውና እዚህ ጋር ፊሉ ምናምን አሁን አዲሱ ታፐር ምናምን የሚለው ቁርጥ መቆረጥ አይቻልም፣ ተናግሯል፣ ማሳሰብም ተለጥፏል። አሁን እሱ ላይ አስተያየት አግቶ ሰጥተውናል። እኛም እነሱ እንዳሉ ኖርማል ነው የምንቆረጥ።
እዚህ ከላይ ማሳደግ ምናምን ይቻላል?
አይቻልም።
ከጎን ስንት ቀለም መቀባት?
በምስራቅ ጭቅኖች ትምህርት ቤት ያሉ ተማሪዎችም ተቀራራቢ የፀጉር አያያዝ ህግ እንዳላቸው ነው የሚናገሩት።
የት ነው የምትማሪው? ምስራቅ ጭቅኖች። እዚህ በትምህርት ቤታቸው ያለ የፀጉር መመሪያ አለ እንደ ምንድን ነው የሚባለው?
ማለት ፀጉር መሰራት ይቻላል ከአራት ስድስት እና ቀለም መቀባት አይቻልም።
ተተኩሶ እንደዚህ አብጥሮች መምጣት አይቻልም። ለቆ መምጣት አይቻልም።
ምንድነው
እንደዚህ አንድ ላይ ዝምላቸው ይዞ መምጣት አይቻልም። በአራት በአምስት እና በስድስት ብቻ ነው። ምንድን ነው የምትባሉት? ስለጸጉራችን
አብራችን ሁሉ ነገር ነው። ጸጉራችን በኖርማል ተቆረጡት ዩኒፎርማችን አስተካክሉ ሰራቱ መስራት
እንደዚህ ጸጉር ማሳደግ አይቻልም። ቀለም መቀባት አይቻልም።
ስሜ ፋሲላቱ ይባላል። ከመጣሁት ከአራተኛ ክፍል ነው። አሁን ነው እና ሴቶች ጸጉራቸውን መሰራት አለባቸው። ከስድስት በላይ መሰራት አይቻልም፣ ጸጉራቸውን መቁረጥ አለባቸው።
ከቀድሞም ቢሆን በድሬዳዋ በተለይ በሴቶች የጸጉር አሰራር ረገድ በግልም ሆነ በመንግስት ትምህርት ቤቶች የተሻለ ተሞክሮ እንዳለ አስተያየት ሰጪዎች ይናገራሉ። በ1980ዎቹ እና 90ዎቹ በድሬዳዋ ብቸኛ የነበረው የመንግስት ሁለተኛ ደረጃ ትምህርት ቤት ወጥ የሆነ የጸጉር አሰራር እና አለባበስ ግዴታ እንደነበረ ተማሪዎቹ በበጎ ያስታውሱታል። ይህን ነባር በጎ ልማድ በህግ አስደግፎ ማስቀጠሉና ማጠናከሩ ብዙም እንደማይከብድ ደግሞ የቢሮ ኃላፊው ያረጋግጣሉ። በየዕለቱ ዝርዝር አፈጻጸሙን የመከታተል ኃላፊነት ያለባቸው ትምህርት ቤቶችም አስፈላጊው ቁጥጥር እንደሚያደርጉ ይናገራሉ። የምስራቅ ጀግኖች ትምህርት ቤት ምክትል ርዕሰ መምህሩ ስንታየው ከተማ በዚህ ረገድ ስለሚያደርጉት ቁጥጥር የሚከተለውን ይላሉ።
ከሶስት እስከ አምስት በአብዛኛው አምስት ነው የሚሰሩ ህጻናት አሉ። ከኬጂ ጀምሮ ስላለ እንደዛ ነው። እንደዛ
በኬጂዎች ውስጥ ከሶስት እስከ ስምንት
ያው አራት አምስት በአብዛኛው አምስት እና ስድስት ነው የሚሰሩ።
ከዛ በታች ዝም ብሎ አስይዘው ቢመጡ ወይ ተተኩሰው ቢመጡ ወይ ቀለም ቀብተው ቢመጡ ምን ታደርጋላችሁ?
ወረቤት ምንሰጥ ተበር ላይ ትጠራለህ። ወደ ላይ አስተንፈን የምናስበው የዛን ጸጉር ተሰራታ ነው እና ስንሳቸውን ግን አንዳንዴ ደግሞ በጣም በዛ ካሉ ውስጥ እናስገባቸው ነው የተሰሩ እርስ በርሳቸው ተሰራተው የሚገቡ ማለት ነው። አንደበቅ ያለ ይባለ ተሰርተው ይገባል። በአንድ ምናምን ሲሆን ተተኩስ የለ ይበልጊዜ
በሐረር ከተማ የተማሪ ወላጅና በትምህርት ቤትም የወላጆች ህብረት አባል እንደሆኑ የሚገልጹት አቶ ይልማ መሸሻ በተማሪዎች የጸጉር አሰራር ሐረር ከድሬዳዋ ልትቀስሙ የሚገባ ተሞክሮ እንዳላት ያመለክታሉ።
ድሬዳዋም ባለፉት 10 ዓመታትም እዛ የሰራው ነኝ አያለሁ። ሲሪየስ ናቸው። ሐረርም ጸጉር አይሰሩም ማለት አይደለም። አሁን ለምሳሌ በግል ትምህርት ቤቶች ብዙዎቹ ያው ይሰራሉ። በመንግስት ትምህርት ቤቶችም እንደዚህ ያሉ ሁኔታዎች አሉ። ግን ምንድነው የቁጥጥሩ ነገር ይመስለኛል። ስትሪክት የሆነ ቁጥጥር የለም። ተማሪው ያንን ሰርቶ በዝም ብሎ ቢገባም በር ላይ የመቆጣጠር የምናምን ነው። ድሬዳዋ በጣም ስትሪክት ናቸው። ስፔሻሊ በተለያዩ ጊዜ የራሳቸው ሹርባ አላቸው። መስመር ሁሉ ቆጥረው ነው የሚቆጣጠሯቸው። 5 መስመር 4 መስመር የሚባሉ ነገሮች አሉ። ሹርባ ይሰራሉ እና እንትና እንደዛ ነው። ግን ይሄ ነገር ነው ዋናው። ይሄ የትምህርት ቢሮም ድርሻ ሳይሆን እያንዳንዱ የወላጅም የትምህርት ቤትም የወላጅ ኮሚቴም የመምህራንም ይመስለኛል የጋራ ነው። ስለዚህ ይህም በጋራ ቁጥጥር እንዲደረግና ለወላጆች መመሪያ ቢሰጥ ወላጆች ያንን ያደርጋሉ። ምክንያቱም ቢያንስ በየ15 ቀኑ ሹርባ ማሰራት ይኖርባቸዋል ከተበተነ በሳምንት እና ያንን ለማሰራት የራሱ የሆነ ወጪም አለው።
የሐረሪ ክልል ትምህርት ቢሮም ለጉዳዩ ትኩረት ሰጥቶ ቁጥጥር ሊያካሄድ ይገባል ባይ ናቸው። በዚህ ረገድ በድሬዳዋ ያለው ተሞክሮ አዲስ አበባን ጨምሮ ለዋና ዋናዎቹ የሀገሪቱ ከተሞችም ጠቃሚ እንደሆነ ይናገራሉ። በድሬዳዋ ዩኒቨርሲቲ የቋንቋና ባህል ምሁሩ ዶክተር ነጋ በራ የጸጉር አሰራር ዘይቤ ተማሪዎችን አላስፈላጊ ፉክክር ውስጥ የሚከት ወላጆችን ለተጨማሪ ወጪ የሚዳርግ ብቻ ሳይሆን ለራስ ያለን ሚዛንም የምናሳይበት ጭምር እንደሆነ ያስገነዝባሉ።
ጸጉር ስለ ራሳችን ያለን ልክ እንዳለባበስ ሁሉ ስለ ራሳችን ያለን አመለካከት፣ ስለ ራሳችን ያለን የማንነት ፍቺ የሚያሳይ ነው። ፈጣሪ የሰጠህ የአካል ክፍል አለ። ያ ነገር በቂ አይደለም፣ ውበት አይደለም ብለህ ስታስብ ወደ ሌሎች ነገሮችን በሌሎች አካል የማጌጥ የመዋብ ሁኔታዎች ይታያሉ። ያ በአንድ ሰው ስነ ልቦና ውስጥ የሚጫወታቸው በርካታ ሚናዎች አሉ። ባለህ ነገር አለመርካት፣ ባለህ ነገር አለመደሰት፣ በተፈጥሮ ጸጋ አለመርካት። አንዳንድ ተማሪዎች ላይ በሚያልፉበት ጊዜ ይሄ በራሳቸው የመኩራት በማንነታቸው የመኩራት በራስ የመተማመን ስሜታቸውን በሙሉ ያኮሰምነዋል። ይህ በራሳቸው ነገር ላይ እንዳይኮሩ ያደርጋቸዋል።
በዓለም ላይ በርካታ ሀገራት የትምህርት ቤቶች የጸጉር አሰራር መመሪያዎች እንዳላቸው የጠቀሱት ምሁሩ ኢትዮጵያ መሰል መመሪያ ልታዘጋጅ እንደሚገባ ይመክራሉ። የትምህርት ሚኒስትርን አቋም ለማካተት ያደረግነው ጥረት አልተሳካም። ሆኖም የሚኒስቴር መስሪያ ቤቱ አንድ አመራር ይህ መሰል መመሪያ በክልሎች ቢወጣ የተሻለ እንደሆነ አመልክተዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
ጋቢና ቪኦኤ ከአሜሪካ ድምጽ ይቀጥላል። በዱባይ የተባበሩት ኤሚሬትስ በተጀመረው የተባበሩት መንግስታት ድርጅት የአየር ንብረት ለውጥ ጉባኤ ላይ ተሳታፊ ከሆኑ የኢትዮጵያ ተቋማት መካከል አንዷ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናት። ቤተክርስቲያኒቱ ሀገር በቀል የደን ሀብትን ለትውልድ እንዲተላለፍ ለዓመታት ስትሰራ ቆይታለች። በብዙ ሺህ ሄክታር የሚገመት የኢትዮጵያ መሬት ርቃኑን እንዳይቀር ማድረጓን ከትልቅ ስኬት የቆጠረው አክታሊያንስ የተሰኘ ተቋምም ከሰሞኑ ክብር ችሯታል። የሽልማቱን ፋይዳና የቤተ ክርስቲያኒቱን የደን ልማት ስራዎች ይዘት ለመቃኘት አቶ ተዋናይ ሰይፈስላሴን ጋብዘናቸዋል። አቶ ተዋናይ በቤተ ክርስቲያኒቱ የልማትና ክርስቲያናዊ ተራድኦ ኮሚሽን የሰላም ጥብቅናና ስነምግባር የመምሪያ ኃላፊ እንዲሁም የአየር ንብረት ፍትህ ባለሙያ ናቸው። አቶ ተዋናይ አስቀድመው የቤተ ክርስቲያኒቱና የደን ልማት ስራዎች ትስስር መነሻን ይነግሩናል።
የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የደን ሽፋን በኢትዮጵያ ውስጥ በማንኛውም ቦታ ቢካሄድ በተለይ በሰሜኑ የአገሪቷ ክፍል ላይ ቢካሄድ አንድ ቤተክርስቲያን ስትመለከት አጸዷ የታወቀ ነው። ለዘመናት የተጠበቀበት የራሱ የሆነ ምክንያት አለው። የራሱ የሆነ ምክንያት ሲባል ዝም ብሎ በጥበቃ ወይም በኃይል የተጠበቀ አይደለም። ባላት አስተምሮ፣ አስተምሮ ሲባል ስለ መለኮታዊ አስተምሮ ማለት ነው። እንግዲህ በመጽሐፍ ቅዱስ እንደምንመለከተው ከሰላሳ ጊዜ በላይ የተለያዩ የፎረስት ወይም የደን ስፒሽስ ተገልጸዋል። በተለያየ ጊዜ ላይ ከበለስ ጀምሮ ማለት ነው። እንግዲህ 552 ጊዜ በመጽሐፍ ቅዱስ ደን የሚለው እጽዋት የሚለው እንዲሁም የተለያየ ከእጽዋት ጋር የተያያዘ ስያሜዎች እንደተሰየሙ እንመለከታለን። ስማቸው እንዳለ ቤተክርስቲያን ለምንድን ነው ደንን የምትመለከተው በተለየ መንገድ የምትመለከተው ብለን ስንመለከት ብዙ ምክንያቶች አሉ፣ ሪሰርቾች፣ ምርምሮች አሉ። አንደኛውን ስንመለከት ለምሳሌ ከሰባቱ ሚስጥራተ ቤተክርስቲያን ሶስቱ የሚከናወኑት በምንድን ነው? በወይራ ዘይት ነው። ምስጢረ ቀንዲልን ብትመለከት፣ ምስጢረ ክህነትን ብትመለከት እነዚህ የሚከናወኑት በወይራ ዘይት ነው። ወይራን ከመንካት ይልቅ ለእነዚህ ምስጢራት መጠበቂያ ብታደርገው የበለጠ ትመርጣለች ቤተክርስቲያን። ስለዚህ በእነዚህ አስተምሮቶች ለብዙ ዘመናት አቆይተዋለች። ያቆየችው አሁን ቤተክርስቲያን ስንመለከት ካላት ቤተክርስቲያኖች ውስጥ 31,000 በላይ የሚሆኑት ከአንድ ሄክታር እስከ 4,000 ሄክታር የሚሆን ከቨሬጅ አላቸው። በአቨሬጅ በሪሰርች ቢሰራ ብዙ ምርምሮች ያስፈልጋቸዋል። ቢሰራ 400,000 ሄክታር በላይ የሚሆኑ ደኖችን ይዛ ይቆይታለች
ቤተክርስቲያን። በአሁኑ ጊዜ እነዚህ የደን ሀብቶቿ ተጠብቀው እንዲቆዩ ለቀጣይ ትውልድ መድህንም የሆኑ ዘንድ እየዘረጋቻቸው የተለያዩ መርሃ ግብሮች እንዳሉ እንሰማለን። ስለ እነዚህ አስቲ ጥቂት ይበሉ።
እንግዲህ አሁን በተለያየው ጊዜ በህዝብ ብዛት ምክንያት በደረሰበት የአንዳንድ ቦታዎች ላይ ሆትስፖት ኤሪያ እንላቸዋለን ለባዮዳይቨርሲቲ ወይም ለስነ ምህዳሩ፣ እነዚህ በህዝብ ብዛት ምክንያት ሰዎች እየገቡ ያንን ኢንክሮች የሚያደርጉበት ወይንም ደንን የሚቆርጡበት ስጋቶችን ለማቃለል የተለያዩ ፕሮግራሞች በፕሮጀክቶች ተነድፈው ስራዎችን እየሰራን እንገኛለን። እነዚህ የምንሰራቸው ስራዎች አንደኛ ከአስጊነታቸው አንጻር ይህንን ነገሮች መታደግ ስለሚገባን እያደረግናቸው፣ ለምሳሌ በጎን በኩል ከአካባቢውን ሰው በማካተት የገቢ ማስገኛ ስራዎች እንዲያገኙ ገቢ ማስገኛ ሲያደርጉ፣ ለምሳሌ በፎረስትሪ ነን ቲምበር ፎረስት ፕሮዳክትስ ይባላሉ። ለምሳሌ በንብ ማነብ እንዲተዳደሩ ማድረግ። በጎን በኩል ደግሞ ኤክስቴንሲቭ አግሪካልቸር ወይንም ወደ ጎን የማስፋት ግብርናን ከመጠቀም ኢንቴንሲቭ አግሪካልቸር እንዲጠቀሙ ማድረግ። ለምሳሌ በአንድ መሬት ላይ በተወሰነ መሬት ላይ ከደኑ ጎን ያለ መሬት ላይ በአመት ሁለት የሚያመርት ከሆነ ወደ ደኑ የመግባት እድሉ እየቀነሰ ይሆናል እና በአመት ሁለቴ ቴክኖሎጂዎችን በማምጣት ምርጥ ዘር በማቅረብ ግብአቶችን በማቅረብ መስኖ በማቅረብ እነዚህን ቴክኖሎጂዎች በማቅረብ በአመት ሁለቴ ሶስቴ እንዲያመርቱ የማድረግ ነገር በፎረስቱ ዙሪያ ላይ የማድረግ ነገሮች። ሁለተኛ ሶስተኛ ደግሞ ሌሎቹ ደግሞ ምንድነው ኦልተርኔት ኢነርጂ ወይንም አማራጭ የኃይሎችን ኢነርጂዎችን ማገዶ ቆጣቢ ሊሆን ይችላል ወይንም የሶላር ወይም በሶላር የሚሰሩ የተለያዩ ተግባር ያላቸውን ስራዎች ሊሆን ይችላሉ። እነዚህን ነገሮች በማድረግ ደኑን የመታደግ ስራ እየሰራንም ወደፊትም እየሰራን እንገኛለን ማለት ነው።
ይሄ የቤተ ክርስቲያኗ ሰፊ አበርክቶት በዓለም አቀፍ ደረጃ እውቅና እያገኘ ይገኛል። በቅርቡ አክታሊያንስ ከተባለ ተቋም ሽልማት እንደተበረከተላት ሰምተናል። ይሄ ሽልማት ያለው ፋይዳ ምንድን ነው? ዓለም አቀፍ እይታንና ዓለም አቀፍ አድናቆትን ማግኘትስ በተጀመሩ ስራዎች ላይ የሚኖረው አዎንታዊ ሚና፣ አዎንታዊ ፋይዳ ምንድን ነው?
ቤተክርስቲያኗ ወይም ሀገራችን በተለያዩ ያላት ኢንዲጂነስ ወይም ቴዎሎጂካል ወይም ስነ መለኮታዊ አስተምሮ ዓለም ከሚያወራው በተለየ ሁኔታ እንደዚህ አቆይታ የሚያስደንቅ ነገር እየሰራች ትገኛለች። ከዚህ ለሴንቸሪ ያቆየችው ነው፣ ለብዙ ዘመናት ያቆየችው ነው። ይህንን ነገር ግን እኛ ከአያቶቻችን አቆይተን ለማቆየት ይህንን ነገር ደግሞ እነሱ የሰሩትን እንደዚህ አቆይተውልናል ብለን ስንናገር ሰዎች ይደነቃሉ። ከዚህ በተጨማሪ ደግሞ እነዚህን ነገሮች ደግሞ አሁን ካለው ሁኔታ ነባራዊ ሁኔታ ጋር የህዝብ ብዛት መብዛት እንደገና ነገሩን ደግሞ ባላት አስተምሮ የማቆየት የበለጠ የማቆየት ብዙ ሴንቸሪ የማቆየት ነገርን እንዲሰራ ማድረግ የምንሰራውን ፕሮግራም አሸናፊ እንድንሆን አድርጎናል። ይህ እንግዲህ ወላጆቻችን በሰሩት አያቶቻችን በሰሩት እኛ ደግሞ ባለው ነገር ባዮዳይቨርሲቲ ተጠብቆ እንዲቆይ የማድረግ ያቀረብነው ስትራቴጂ ነው አንደኛ እንዲሆን ያደረገው። ይሄ ነገር እንግዲህ በዓለም እንግዲህ ገጽታን ከመገንባት አኳያ ሁለተኛ አሁን በቅርብ እንግዲህ በኢትዮጵያ በደን ልማት መምሪያ ላይ ያለ ለምሳሌ የካርበን ትሬድ ወይንም የካርበን ሽያጭ አሁን ተጠቃሚ መሆን ይችላል። አሁን እንግዲህ መመሪያው ወይንም ዳይሬክቲቮቹ እየተጠኑ ይገኛሉ። ኮለሳምን በፊት ስብሰባ ምንም አዲስ አበባ አድርገን ነበር። መመሪያዎች እንደዚህ እየተጠኑ ነው። በዛም አገራችንም ተጠቃሚ የምትሆንበት ይሄ እውቅና ካላት ቤተክርስቲያኗም ተጠቃሚ የመሆን ነገር እነዚህ አይነት ነገሮች እንደገና ደግሞ ከቱሪዝም አንጻር በዓለም በዩኔስኮ እንዲመዘገብ የማድረግ እንግዲህ እነዚህ መንገዶች ያስፈልጉታል። እነዚህ መንገዶች ለማድረግ ይሄ ሽልማት ይሄ እውቅና ጥቅም አለው ብዬ አስባለሁ። እንደኔ አስተሳሰብ
እርስዎ የሚገኙት ዱባይ ነው። ዱባይ ደግሞ በዚህ ሳምንት ዓለም አቀፉን የአየር ለውጥ ጉባኤን እያስተናገደች ትገኛለች። በተባበሩት መንግስታት ድርጅት የበላይነት የተዘጋጀ ጉባኤ ነው። መድረኩን የእናንተን ስራ ለማስተዋወቅ በምን መንገድ እየተጠቀማችሁበት ነው?
እንግዲህ የእኛ ድርሻ በዚህ በኮፕ 28 ስብሰባ ላይ ወይንም ኢቨንት ላይ ምንድን ነው የተለያዩ ሳይድ ኢቨንቶች አሉ። ሳይድ ኢቨንቶች እንግዲህ የኢትዮጵያ የተለያዩ ቦታዎች የተለያዩ ስብሰባዎች አሉ፣ የተለያዩ ድርጊቶች አሉ፣ የተለያዩ ኢቨንቶች አሉ። እንግዲህ የኛ የእምነት ተቋማት በአክት አሊያንስ እንደዚሁ አለ፣ በወርልድ ካውንስል ኦፍ ቸርችስ እንደዚሁ የተለያዩ የእምነት ተቋማት በአንድ ላይ ሆነው የሚያዘጋጁት አሁን ዛሬ ታላኖዋ የሚባል ዝግጅት ነበር። ይሄ ማለት የእምነት ተቋማት አንድ ላይ ሆነው ምን ማድረግ አለባቸው። በእርግጥ የተለያዩ ዲክላሬሽኖች ዓለም ያወጣል። እውነት ለመናገር ፓሪስ አግሪመንት የሚባል አለ፣ ኪዮቶ፣ የተለያዩ አግሪመንቶች አሉ። ግን የእምነትን ያህል የሚያሳምን ነገር የለም። ስለ ደኑ የምናደርገውን ነገር እነዚህን ኦልተርኔት የተሸለምንበትን ነገር ኦልተርኔት ኢነርጂ ኢንቴንሲቭ አግሪካልቸር ምናምን የሚሉትን ነገሮች እነዚህ ሳይንቲፊክም ደግሞ እንደዚሁ እናቀርባለን። እነዚህ ነገሮች እየጎሉ ይመጣሉ። በተለያዩ በቡድን ውይይቶች
የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን በሚሊዮኖች የሚቆጠሩ ተከታዮች አሏት። በተለያዩ መስኮች የዘረጋቻቸው መርሃ ግብሮች አሉ። ይሄ ከአካባቢ ጥበቃ ከደን ልማት ጋር የጀመረቻቸውን ስራዎች ለማጠናከር ለማስፋፋት በአመታት ውስጥ የያዘቻቸው እቅዶች አሉ ወይ?
የኢትዮጵያ ኦርቶዶክስ ልማትና ክርስቲያና የተራድኦ ኮሚሽን የሚባል አለ። እኔ እዛ ውስጥ ነው የምሰራው እና ያ አንድ ትልቅ ተቋም አለ። እዛ ውስጥ አንድ የልማት መምሪያ የሚባል መምሪያ አለ። እዛ ውስጥ ትልልቅ ስራዎች ይሰራሉ። የተለያየ የሁማኒቴሪያን፣ የክላይሜት የተለያዩ ስራዎች ይሰራሉ። ከነዚህ ውስጥ አንደኛ የሚሰራው የደን ልማት ፕሮግራም የሚባል ስራ አለ። በተለይ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ደን ልማት የሚባል ስራ አለ። ከ600 ሚሊዮን ብር በላይ ተመድቦ የግሪን ሌጋሲ ለምሳሌ በአመት ከ10 ሚሊዮን ችግርኛ ያላነሰ ተከላዎች ይከናወናሉ። እነሱን መንከባከብ ስራዎች ይኖራሉ። ሁለተኛ ቴክኖሎጂዎችን ማስፋፋት ለምሳሌ ደን መቆረጥ የማያስፈልጋቸውን የገቢ ምንጮች ነን ቲምበር ፎረስት ፕሮዳክትስን እንደንም ማነብ የመሳሰሉ ስራዎችን እንዲያገኙ አካባቢ ሰው ተጠቃሚ እንዲሆን ለማስተንፈስ ኢንቴንሲቭ አግሪካልቸር ምርጥ ዘር ቴክኖሎጂዎችን ሶላር ኢነርጂ በመጠቀም እነዚህን ችግሮች የማስተንፈስ ነገሮች እንደዚሁ ደግሞ አዌርነስ ወይንም የህዝብን ማንቃት እንደዚህ አይነት እውቀት እንዲኖሩ የማድረግ ደንን ያነበሩ ደኖችን መጠበቅ የመሳሰሉ ድርጊቶችን የመስራት እቅዶች አሉን። በዋናነትም እየሰራናቸው እንገኛለን።
እጅግ በጣም አመሰግናለሁ አቶ ተዋናይ ሰይፈ ስላሴ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ከአካባቢ ጥበቃ ጋር በተለይ ደግሞ ከደን ልማት ጋር እያደረገቻቸው ስላሉ እንቅስቃሴዎች ጠቅለል ያለ ሀሳብ ስላጋሩን በእጅጉ አመሰግናለሁ። ቀሪ ሀሳብ ካለ እሱን ልቀበል።
እንግዲህ በዚህ ነገሮች ላይ በተለያዩ ጊዜዎች በኢትዮጵያ ኦርቶዶክስ ልማትና ክርስቲያን የተራድኦ ኮሚሽንን በማገዝም በምርምር ስራዎችን በራሳቸውም ሲሰሩ የቆዩት ዶክተር አለማየሁ ዋሴን፣ ቀሲስ ዶክተር አባተ ጎበና በቴዎሎጂካል ሪፍሌክሽን ምርምር በመስራትና ደከመኝ ሰለቸኝ ሳይሉ ስላላማከሩን እና እንዲሁም በገንዘብ በመርዳት የፕሬ ፎር ዘ ወርልድ ኖርዌጂያን ቸርች ኤድ ኤንድ አክት ቸርች ኦፍ ስዊድን ስላገዙን በጣም አመሰግናለሁ።
እጅግ በጣም አመሰግናለሁ። በአድማጮችና በተመልካቾች ስም መልካም ምሽት ይሁንልዎት። አድማጮችና ተመልካቾች ጋቢና ቪኦኤ ነው ከአሜሪካ ድምጽ እየተከታተላችሁ የምትገኙት። በመቀጠል ደግሞ ኤቢሳ ነገሰ ሳምንታዊውን የስፖርት መሰናዶ ያሰማናል።
ብዙ ታላላቅ አትሌቶች የተሳተፉበት የቫሌንሲያ ማራቶን ውድድር ኢትዮጵያዊው አትሌት ሲሳይ ለማ በወንዶች ቦታውን ክብረ ወሰን በማሻሻል አሸንፏል። አትሌት ሲሳይ ለማ የትላንቱን ቫሌንሲያ ማራቶን ለመጨረስ 2 ሰዓት 1 ደቂቃ 48 ሰከንድ ፈይቶበታል። አትሌት ሲሳይ ለማ ከውድድሩ በኋላ ለአሜሪካ ድምጽ ብዙ ታላላቅ አትሌቶች የተሳተፉበትን ውድድር በማሸነፉ እንደተደሰተና የኦሎምፒክ ተሳትፎውን ለማግኘት እንደሚሰራ ተናግሯል።
ዛሬ በጣም ደስ ብሎኛል። እግዚአብሔር የተመሰገነ ይሁን። ዛሬ ብዙ ታላላቅ አትሌቶች እዚህ ላይ ተገናኝቶ ኮርስ ሪከርድ ለመሞከር ነበረ። ነገር ግን ያው የተጠበቀ ሳይሆን ያልተጠበቀ ለእኔ ልር ኮርስ ሪከርድን ሰጥተዋል። እግዚአብሔርን አመሰግናለሁ። አገሬም ደግሞ ያው ጀስት ለአገሬ ጥሩ ነገር እንደሚሮጥ ለኦሎምፒክ ላይ አንድ እድል ይቀረኛል። ለዛም እየተዘጋጀው ለሚቀጥለው ውድድርም ራሴ አዘጋጅቼ ለኦሎምፒክ ጥሩ አገሬን ይክሳሉ ብዬ አስባለሁ። መጀመሪያ ወደዚህ ሲመጣ ምንድን ነው መሰለ ሰው ካልኩሌሽን የሚያደርገው በእግር ፍጥነት ነው። ይሄ ደግሞ ማራቶን ነው። 10,000 ኪሎ ሜትር የሚሮጠው ይሄ ኡጋንዳዊ ወደ ማራቶን ሲመጣ እግሩ ላይ የማራቶን ስራ እና ውድድር ሳይኖር አንድ ሰው በአንዴ ሊያመጣ አይችልም። ምናልባት እንደ አጋጣሚ ሊሆን ይችላል። ሀፍ ማራቶንም ብዙ አልሮጠም እና ይሄ ክንዴም ሞክሮታል። ያው ጀስት ጥሩ ደረጃ መጥቷል፣ ጥሩ ሰዓትም አምጥቷል። ለሚቀጥለው የሚያሻሽል ይሆናል ብዬ አስባለሁ። ዛሬ ግን የተረዳው እኔ ነኝ። ፈጣሪ ነው ረድቶኛል። እነሱም ደግሞ ይሄንን ለሚቀጥለው የሆነ ነገር ይወጣሉ ብዬ አስባለሁ። ልምድ ያስፈልጋቸዋል።
በዚሁ የወንዶች ውድድር ሌላኛው ኢትዮጵያዊው ዳዊት ወልዴ 2 ሰዓት 03 ደቂቃ 48 ሰከንድ ሶስተኛ ቦታውን በመያዝ አጠናቋል። ኬንያዊው አትሌት አሌክሳንደር ሙቲሶ ሁለተኛ ሆኖ ጨርሷል። አትሌት ዳዊት ወልዴ ባመጣው ውጤት ደስተኛ እንደሆነም ተናግሯል።
በጣም ደስ ይላል። ከውድድሩ ላይ የነበረው ነገር በጣም ከባድ ነበረ። የነበረው ፉክክር እንደዚህ እየጠበቅኩት አልነበረ። እንደዚህ ከኔ የተሻለ ትንሽ ጊዜ ይመጣል ብዬ እየጠበቅኩት ሰውም አልነበረ። በጣም ከባድ ነበር። ሲሳይ ያደረገው ነገር በጣም የሚገርም ነው። ከዚህም በላይ መሮጥ እንደሚችል እኔ ያየሁበት በጣም ጠንካራ ነበር።
ብዙ አትሌቶች መጥተዋል። ጆሹዋም ቀነኒሳም ነበረ። ብዙ ጥሩ ሰዓት ያላቸው ልጆች እዚህ ተሰብስበዋል እና እንዴት ነበረ መጀመሪያ ምን አይነት ግምት ሰጥቶ ነበር ለዚህ ውድድር?
ብዙ ጊዜ ሰው ሲበዛ እንደዚህ ከባድ ሰው ሲበዛ እንደዚህ ያልተጠበቀ ውጤት እንደሚመጣ የሚታወቅ ነገር ነው። በእርግጥ ሁላችንም ቀነኒሳን እንወደዋለን፣ እኔም እወደዋለሁ። አብሬው እየሮጥኩ እሱን ደግፈው ነበር፣ እሱ እንዲያሸንፍ ደግፈው ነበር እና እነዚህ ከባድ ልጆች ብዙ ጊዜ ሲኖሩ ያልተጠበቀ ውጤት እንደሚመጣ ገምቻለሁ። መጀመሪያውን ከልምድ አንጻር ካየ
ምን እንጠብቅ እንግዲህ በኋላ
ከዚህ በኋላ ሴቶቻችን ኦሎምፒካል አንድ ማራቶን ይቀራል። ኦሎምፒክ ለመመረጥ ሳሎቱን እስራኤል ከዚህ በኋላ ለስምና
የሶስት ጊዜ ኦሎምፒክ ሻምፒዮናው እና በውድድሩ ላይ ተሳታፊ የነበረው የ41 ዓመቱ ቀነኒሳ በቀለ በአራተኛነት ውድድሩን ጨርሷል። 2 ሰዓት 4 ደቂቃ 19 ሰከንድ በሆነ ሰዓት ያጠናቀቀው ቀነኒሳ የዓለም አንጋፋዎች የማራቶን ክብረ ወሰን ሰብሯል። አትሌት ቀነኒሳ በቀለ ከህመም በኋላ ራሱን ለማየት በሮጠው ሩጫ ላይ ባመጣው ውጤትና ኢትዮጵያውያን በበላይነት ውድድሩን በመጨረሳቸው ደስተኛ እንደሆነ ተናግሯል።
እንግዲህ ውድድሩ በጣም ጥሩ ውድድር ነበረ። ኢትዮጵያኖች ያሸንፋል። ኮርስ ሪኮርዱን በማሻሻል በጣም ደስ ብሎኛል። ኢትዮጵያኖች የበላይነት በዚህ ውድድር ላይ በማግኘታቸው እንደሚታወቀው ውድድሩ ያው ከባድ ውድድር ነው። በጣም ጠንካራ ተፎካካሪዎች ያሉበት ውድድር ነው። እንግዲህ የተገኘ ውጤት በጣም ጥሩ ነው። በጣም ደስ ብሎኛል። እኔም ከሶስት ወራት በፊት ነው ከሶስት ወር ወዲህ ነው ጤንነቴ ወደ ጥሩ የመጣና የተሻሻልኩት። ያረኩት ዝግጅትም አጭር ጊዜ ነው። ከዛ በመነሳት ያገኘሁት ውጤት በጣም ጥሩ ነው። በሚቀጥለው ውድድር ላይ የተሻለ ውጤት ለማስመዝገብ ብርታት ሆኖኛል ብዬ ገምታለሁ።
ኦሎምፒክ ፊታችን አለ። ለሱ ደግሞ ለመወዳደር ሐሳብ አለና እሺ፣ ስለሱ ዝግጅት ከእንግዲህ በኋላ ምን አቀናል?
እንግዲህ ያው በዚህ ብቻ ሴሌክሽን አይጠናቀቅም። እንግዲህ ቀጣው ውድድር ላይም ምናልባት ቻንስ ያለኝ ይመስለኛል። ያው ተወዳድሬ የተሻለ ውጤት ማስመዝገብ ከሆነ የመወዳደር ቻንስ አገኛለሁ ብዬ ነው። ስለዚህ ያው እንደሚታወቀው ቀላል አይደለም። ካሉት ኢትዮጵያኖች ጋር ተፎካክሬ ሰዓት ያው የተሻለ ሰዓት እና ውጤት አስመዝግቤ ለመመረጥ ቀላል አይደለም። እንግዲህ እግዚአብሔር ያለ ነው የሚሆነው። ያው እኔ ጥረቴን አላቆም፣ ጥረት አደርጋለሁ።
ስለ ደጋፊዎች ምን ትላለህ? እስቲ
ደጋፊዎች ያው ብዙ ዘመናትን አብረን አመታት አብረን አሳልፈናል። አሁንም ያው በጥሩ ሁኔታ ውድድሬን እያደረኩ ነው አለሁት። ሁል ጊዜ በመደገፍ በጀርባ የሆናችሁ ጥሩ አስተያየት በመስጠት የምታበረታቱኝ ደጋፊዎች ያው እግዚአብሔር ያክብርልኝ፣ እግዚአብሔር ይስጥልኝ እላለሁ። እወዳቸዋለሁ። እንግዲህ በእናንተ ሰፖርት፣ በእናንተ እርዳታ፣ ያው በእናንተ ድጋፍ ውጤትም እያማረ ነው። እንግዲህ እግዚአብሔር ይስጥልኝ እላለሁ።
በሴቶች የቫሌንሺያ ማራቶን ኢትዮጵያውያን አትሌቶች ከአንድ እስከ ሶስተኛ ያለውን ደረጃ ይዘው አጠናቋል። አትሌት ወርቅነሽ ደገፋ 2 ሰዓት ከ15 ደቂቃ ከ51 ሰከንድ በመግባት በአንደኛነት ሲጨርስ፣ አትሌት አልማዝ አያና 2 ሰዓት ከ16 ደቂቃ ከ22 ሰከንድ በመግባት ሁለተኛ ሆና ጨርሳለች። እንዲሁም አትሌት ህይወት ገብረ ኪዳን ሶስተኛ ደረጃውን ይዛለች። አትሌት ወርቅነሽ ደገፋ ያለፉት 2 ዓመታት ወላጅናት በመሆኗ ምክንያት ያለ ውድድር ቆይታ እንደነበረና በመጣችው ነጥብ ደስተኛ እንደሆነች ገልጻለች።
እዚህ ቦታ መጥቼ ከእነሱ ጋር በመሮጥ የራሱ ደስተኛ ነኝ እና ደግሞ እኔ ከእነሱ ጋር መሮጥ የመጀመሪያ ነው እና እዚህ ቦታ በዚህ ሰዓት በመሮጥ ደግሞ በማሸነፌም በጣም ደስተኛ ነኝ።
ብዙ እንግዲህ ሰዓት ለመጫሽ ጥሩ ነው። 2 ልጆች ወልደሽ ሆነም ሰምተናል። ስለስማጫዎች
ልጆቼ ገና ያው ትንሽ ልጆች ናቸው። የመጀመሪያ ልጄ ራሱ ገና 2 ዓመት ከ8 ወር ሆኗል እና እነሱን ትቼ እዚህ ስመጣ በጣም ይከፋኝ ነበር እና ይሄ ውጤት ለእኔ ሳይሆን ለእነሱ ነው የምገባቸው እና አይዶነው በቃ ምን እንደምል ባላውቅም ብቻ በጣም ደስ ይለኛል።
ከወሊድ በኋላ ሩጫ
ከወሊድ በኋላ ሩጫ ማለት በጣም ከባድ ነው። ጠዋት ሲሄድ ተደብቀህ ነው የምትሄደው። ማታ ትሬኒንግ ስትወጣ እያለቀስን ትተሳቸው ስትሄድ ወደ ተጓጓል እና በቃ ከሁለት በኋላ ትሬኒንግ መስራት በጣም ከባድ ነው እና ይሄም ሩጫ ጌት ድል አድርጌ እዚህ በመድረሴ ፈጣሪን አመሰግናለሁ።
በዚህ ውድድር ላይ ሶስተኛ ሆና ያጠናቀችው አትሌት ህይወት ገብረ ኪዳን ስለ ውድድሩ ስትናገር፣
ውድድሩ ቆንጆ ነበር እና የኔም ፐርሰናል ስለሮጥኩ ደስ ብሎኛል። አሪፍ ነው።
ዝግጅትሽ እንዴት ነበር?
ዝግጅቴ ያው በደንብ ትሬኒንግ ሰርቻለሁ እና ወደዚህ ስመጣ ፐርሰናል ይወጣል ብዬ ነበር የመጣው። ያው እንደጠበቁት አግኝቼዋለሁ።
እንደ ኢሮፓያን አቆጣጠር 1980 ነው የተጀመረው የቫሌንሺያ ማራቶን። በትላንትና ውድድር ላይ 30 ሺህ በላይ ተወዳዳሪዎች ተሳትፎበታል። ለአሜሪካ ድምፅ ለጠናቀረው ዘገባ ኤቢሳ ነገሰ፣ ቫሌንሺያ፣ ስፔን።
አድማጮቻችን እንዲሁም ተመልካቾቻችን አብራችሁን ስላመሻችሁ በእጅጉ እናመሰግናለን። ዛሬ ምሽት ሳስተናግዳችሁ ያመሸሁት ሀብታሙ ስዩም ነኝ። በቅንብሩ ብርሃን ኃይሉ አብራን ቆይታለች። የነገ ሰው ይበለን። መልካም ምሽት ይሁንላችሁ።